የማርቆስ ወንጌል ምዕራፍ 4 ኢየሱስ እንደገና በባህሩ አጠገብ ማስተማር ጀመረ። እጅግ ብዙ ሰዎችም ወደ እርሱ መጥተው በመሰብሰባቸው እርሱ በባህሩ ላይ በነበረው ጀልባ ገብቶ ተቀመጠ። ሕዝቡም ሁሉ በባህሩ ዳርቻ ነበሩ። ብዙ ነገሮችንም በምሳሌ አስተማራቸው። ሲያስተምራቸውም እንዲህ አላቸው፣ ስሙ። እነሆ ገበሬው ዘሩን ለመዝራት ወጣ። ሲዘራ ሳለ አንዳንዱ ዘር በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላው ዘር ብዙ አፈር በሌለበት በጭንጫማ ቦታ ላይ ወደቀ። ቦታውም ብዙ አፈር ስላልነበረው ወዲያው በቀለ። ይሁን እንጂ ፀሐይ በወጣ ጊዜ ጠወለገ፣ ስር ስላልነበረውም ደረቀ። ሌላው ዘር በእሾህ ቁጥቋጦ መካከል ወደቀ፣ እሾሁም ባደገ ጊዜ ስላነቀው ያለ ፍሬ ቀረ። ሌላው ዘር በመልካም መሬት ላይ ወድቆ በቀለ፣ ቡቃያውም አድጎ ፍሬ ሰጠ። አንዱ 30፣ አንዱ 60፣ አንዱ 100 አፈራ። ቀጥሎም ኢየሱስ ሰሚ ጆሮ ያለው ይስማ አለ። ኢየሱስ ብቻውን በሆነ ጊዜ ይከተሉት የነበሩ ሰዎችና 12ቱም ስለ ምሳሌዎቹ ትርጉም ጠየቁት። እርሱም እንዲህ አላቸው፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል፣ በውጭ ላሉት ግን ሁሉ ነገር በምሳሌ ይነገራቸዋል። ምክንያቱም እነርሱ ወደ እግዚአብሔር ተመልሰው ኀጢአታቸው ይቅር እንዳይባልላቸው እያዩ ልብ እንዳያደርጉ እየሰሙም እንዳያስተውሉ ነው። ኢየሱስም እንዲህ አላቸው፣ እናንተም ይህ ምሳሌ አይገባችሁምን? ታዲያ ሌሎችን ምሳሌዎች ሁሉ እንዴት ልትረዱ ትችላላችሁ? ዘሪው ቃልን ይዘራል። ቃሉ በተዘራ ጊዜ በመንገድ ዳር የወደቀው ዘር የሚያመለክተው ቃሉን በሰሙ ጊዜ ወዲያውኑ ሰይጣን መጥቶ በልባቸው የተዘራውን ቃል የሚወስድባቸውን ሰዎች ነው። እንዲሁም በጭንጫማ ቦታ ላይ የተዘራው የሚያመለክተው ቃሉን ሲሰሙ ወዲያው በደስታ የሚቀበሉትን ሰዎች ነው። ግን እነርሱ ለጊዜው ነው እንጂ ስር የላቸውም። ከጥቂት ጊዜ በኋላ በቃሉ ምክንያት ችግር ወይም ስደት በደረሰባቸው ጊዜ ወዲያውኑ ተሰናክለው ይወድቃሉ። በሾህ መካከል የተዘራው ደግሞ የሚያመለክተው ቃሉን የሚሰሙትን ሰዎች ነው። ይሁን እንጂ የዚህ ዓለም ሐሳብ፣ የሀብት ፍቅርና ሌላውም ከንቱ ምኞት ወደ ልባቸው ገብቶ ቃሉን ስለሚያንቀው ያለ ፍሬ ይቀራል። በመልካም መሬት የተዘራው ግን የሚያመለክተው ቃሉን ሰምተው በማስተዋል የሚቀበሉትን ሰዎች ነው። እንዲህ ዐይነቱ አንዱ 30፣ አንዱ 60፣ አንዱ 100 ፍሬ ያፈራል። ቀጥሎም ኢየሱስ እንዲህ አላቸው፣ ሰው መብራትን አብርቶ በእንቅብ ውስጥ ወይም በአልጋ ስር ያስቀምጠዋልን? የሚያስቀምጠው ብርሃኑ በሚታይበት በመቅረዝ ላይ አይደለምን? እንዲሁም የተሸሸገ ሳይገለጥ የተሰወረም ሳይታወቅ አይቀርም። እንግዲህ ሰሚ ጆሮ ያለው ይስማ። ደግሞም እንዲህ አላቸው፣ ስለምትሰሙት ነገር ተጠንቀቁ። በምትሰፍሩበት መስፈሪያ ለእናንተም ይሰፈርላችኋል፣ በይበልጥም ይጨመርላችኋል። ምክንያቱም ላለው ይሰጠዋል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ቀጥሎም ኢየሱስ እንዲህ አለ፣ የእግዚአብሔር መንግሥት በምድር ላይ ዘር የሚዘራውን ሰው ትመስላለች። ሰውየው ሌሊት ይተኛል፣ ቀንም ይነቃል፣ እንዴት እንደሆነም ሳያውቅ ዘሩ ይበቅላል ያድጋልም። ምድሪቱም በገዛ ራስዋ በመጀመሪያ ቡቃያውን ቀጥሎም ዛላውን ታሳያለች። በኋላም በዛላው ፍሬ ይገኛል። ሰብሉም በደረሰ ጊዜ መከር በመሆኑ ሰውዬ ወዲያውኑ ማጭድ ያዘጋጃል። ኢየሱስ እንዲህ አለ፣ የእግዚአብሔርን መንግሥት ከምን ጋር እናነጻጽራታለን? ወይስ በምን ምሳሌ እንገልጻታለን? የስናፍጭን ዘር ትመስላለች። እርሷ ስትዘራ በምድር ላይ ካለው ዘር ሁሉ ያነሰች ናት። ከተዘራች በኋላ ግን አድጋ ከአዝዕርት ሁሉ ትበልጣለች። የሰማይ ወፎችም በስሯ መጠለል እስኪችሉ ድረስ ታላላቅ ቅርንጫፎችን ታወጣለች። ኢየሱስም ሕዝቡ ማስተዋል በሚችልበት መጠን እነዚህን በመሳሰሉ ብዙ ምሳሌዎች ቃሉን ይነግራቸው ነበር። ያለ ምሳሌም አያስተምራቸውም ነበር። ብቻቸውን ሲሆኑ ግን ሁሉን ነገር ለደቀ መዛሙርቱ ያስረዳቸው ነበር። በዚያኑ ቀን ማታ ኢየሱስ ደቀ መዛሙርቱን ወደ ባሕሩ ማዶ እንሻገር አላቸው። ከሕዝቡም ተለይተው ተሳፍሮበት በነበረው ጀልባ ኢየሱስን ይዘውት ሄዱ። ሌሎችም ጀልባዎች አብረው ነበሩ። ብርቱ አውሎ ነፋስ ተነስቶ ውሃው በጀልባው እስኪሞላ ድረስ ማዕበሉ ጀልባውን ይመታ ጀመር። በዚህ ጊዜ ኢየሱስ በጀልባው በኋለኛው ክፍል ትራስ ተንተርሶ ተኝቶ ነበር። ደቀ መዛሙርቱ ቀሰቀሱትና መምህር ሆይ ስንጠፋ ዝም ትላለህን? አሉት። እርሱም ነቅቶ ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ወዲያውኑ ዝም አለ፣ ታላቅ ጸጥታም ሆነ። ኢየሱስም እንዲህ የምትፈሩት ለምንድን ነው? እንዴትስ እምነት የላችሁም? አላቸው። እነርሱም በጣም ፈርተው ኧረ ለመሆኑ ነፋስና ባህር እንኳ የሚታዘዙለት ይህ ማን ነው? ተባባሉ።